ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርትዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ህዳር 14 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ህዳር 14 ቀን 721 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
አድማጮቻችን በዛሬ ዝግጅታችን ቀደም ሲል በፍኖተ ዴሞክራሲ ተላልፈው የነበሩ ፕሮግራሞችን እናቀርባለን። በቅድሚያ እሳት ካየው ምን ለየው በሚል ርዕስ በህዳር ወር 2012 ዓ.ም ተመረጠ በፍኖተ ዴሞክራሲ ተላልፎ የነበረ ሀተታ በማስከተልም
በሽግግር ሂደት ላይ ያተኮረውንና በመስከረም ወር 2012 ዓ.ም ተመረጠ ይፋ የሆነውን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ ለሳን ዴሞክራሲያን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው። ቀጣይ አስጨናቂ ትግል ማካሄድ ይጠበቅብናል። ኢራቅ፣ ሆንግ ኮንግ፣ ቺሊ፣ ቦሊቪያ፣ ጊኒ፣ ሃይቲ ወዘተ የሚደረጉት ቀጣይ ሰልፎችና ትግሎችን ምሳሌ ማድረግ ይቻላል። ያ ተውልድ በእምነቱም የጸና ስለሆነ ውልደቱ ኦሮሞ ያልሆነ ወጣት ተራማጅ መሬት ላራሹ ጭቆና ያብቃ ብሎ ተዋደቀ እንጂ እንደ ገርባ ገቢሳ የጠበበ ተምሳሌት ሆኖ ህዝብ ሲፈጅ ገዳዮቹ የኔ ናቸው በሚል ድጋፍ አልሰጠም አፉን አልዘጋም። ዛሬ በታጋዩ ትውልድ ላይ ትችት ደርዳሪዎች ከነሱ ሲፎካከሩ ጫማቸውንም ሊስሙ ብቃት የላቸው አይደሉም። የዘረኞች አጫፋሪ ሆነው ተገኙ እንጂ ለህዝብ አንድነትና ለዴሞክራሲ አልቆሙም። አማራው የኦሮሞ መብት ይጠበቅ ብሎ እንዳልታገለ ሁሉ ትላንት ወዲ ገርባ ይፈታ ብለው እንዳልጮሁለት ሁሉ ዛሬ እነሱ ጠበው ጸረ አማራ ጸረ ኢትዮጵያ የወያኔ መጋዣ ሆነው በሚንጫ ደም አፍሳሽ ጸያፍ መንጋዎች ሆነው ተገኝተዋል። መንጋ የሚለውንም ስያሜ ባውሬነታቸው አልፈውታል። አለን የሚሉት ሃይማኖት ቢኖራቸው ንጹህ ህዝብ ሲፈጅና የእምነት ተቋማት ሲጋዩ ተቆጥተው መነሳት መቃወምም ነበረባቸው። መናፍቅ ናቸውና እርግማናቸውን ለሰኮንድ ፈርተነው አናውቅም። በህዝብና ባገር ላይ ተደረሰው እየደረሰም ላለው ጥቃትን ዋናው ተጠያቂ አገዛዙ ነው ማለትም ወያኔ ኢህአዴግ። እነሱን ለስልጣን ያበቋቸውና ተባባሪ የሆኗቸው የውስጥም የውጭም ኃይሎች ለወንጀሉ ተጠያቂ መሆናቸው መዘንጋት የለበትም። ህዝብን እርስ በርሱ ለማጣላትና ለማባላት 27 ዓመታት ወያኔም ሹሞቹም ቢጥሩም ህዝብ ለህዝብ ጠላት አይደለም። ሃይማኖት ለሃይማኖትም ጠላት አይደለም። እስላም አማራ፣ ክርስቲያን ኦሮሞ፣ ክርስቲያን ጋሞ ወዘተ ያለባት አገር ናት ኢትዮጵያ። ለሙስሊም ወገኖቻችን መቀበሪያ ቦታ ከልክሎ የቆየው አማራው ሳይሆን ወያኔ ነው። ባለፉት 27 ዓመታት ኦሮሞውም ሌላውም ከተጨቆነ በዳዩ ራሱም ፈዳያየውና አሁንም ገፈት ቀማሽ ሆነው አማራ እንዳይደለ ግልጽ ነው። የዘረኞች ትብብር ይታያል ኢትዮጵያን ለማጥፋት። የካታሩ ገኛ ከወያኔ ጋር ሰምሯል። ሐፍረተ ቢሶቹ ገርባዎች መቀለ ሄደው እንኳን ገረፋቸውን ብለው ተነጥፈዋል። አረቡም ፈረንጁም በኢትዮጵያ ላይ ተነስተዋል። በርግጥም ፈታኝ ጊዜ ነው። ኢትዮጵያ እንዳገር ተና የምትጠፋ ዓለም ሆኗን በገብር ልናሳያቸው ያስፈልጋል። በመሆኑም ለሀገር አድኖ ትግል ሁሉም ኢትዮጵያዊ ቆርጦ ይነሳ ዘንድ ጥሪያችንን እናድሳለን። የግዳጅ በቀድሚያና በተለይ ሰፊውን የትግራይና የኦሮሞ ህዝብ ይመለከታል። የኢትዮጵያ የሃይማኖት መሪዎች በጋራ ሰፊ ተቃውሞ አገራድን እንቅስቃሴን መጥራት አለባቸው። የፖለቲካ ድርጅቶችም እንዲሁ። ዛሬም አገር ወዳድ ኃይሎች ሊተባበሩና በጋራ ለኢትዮጵያ ሊታገሉ መነሳት መጣር ይጠበቅባቸዋል። አስመሳይ አገር ወዳዶችን ከህዝብ ጎራ መንጥሮ ማውጣት ግዳጅ ነው። አድማና መጽ ጊዜ ሳይሰጥ ይፋፋም። ባጉል ስልጣን ጥም ትግሉን ሊከፋፍሉና ወዳደር ሊሆኑ የተነሱትንም እናሳፍርፋቸው። የህዝብን አንድነት በሁሉ መስክ ኢትዮጵያዊነትን እንጠብቅ እናስጠብቅ። በቁርጠኝነት በዘረኞች ላይ እንነሳ። ባንዳነትና ክህደት የሚሰፍንብን እነዚህ አይነቶቹ ቅጣት ሳይሰጣቸው ሲርመሰመሱ ቀጥለው ስናያቸው ነው። ሶስት መንግስት ያገለገሉ ባንዳዎች ዛሬም አለና ይላሉ። በነበረውና ባለውም ስርዓት ባንዳነት ስላላስቀጣ ሆድ ሊሞሉ አገርን የሚሸጡ ሊታቀቡ አልቻሉም። ስልጡንና ብልህ ፖለቲካ አገርን መሸጥ ከሆነ ውሎ አድሯል። በመሆኑም ባንዳን መቅጣት ከርሳደሩን ሁሉ ማሸማቀቅና በፍርድ ቤት ማቅረብ ሲያንስ ነው። ሆዳቸውን ነፍሳቸውን ግን ስለሚወዱ አድርባዎች ለቅጣት የሚደረጉ መሆናቸውን ካመኑበት ሰብሰብ ሊሉ የሚችሉበት ሁኔታ ሊፈጠር ይችላል። ከአባትና ገዳይ ጋር ማዕድ መቅረቡ ሊሆን የሚችል መሆን የለበትም። አገራድን ትግሉ ውስጥ ህዝብን ያደሙና አገርን ለአደጋ ያጋለጡ መሪ ይቅርና ተሳታፊ ሊሆኑ መጠበቅ የለበትም። ባለፈው ከሃዲዎች አወናብደውን ትግላችንን እንዳከሸፉት አይተናል። በዚህ ጉዳይ አዲስ ትምህርት ፈላጊዎች አይደለንም። የደርግ ቀንደኛ ወንጀለኞች ንስሐ ባልገቡበት የህዝብ ትግል መሪ ታዳጊ ሆነው ሊቀርቡ መፍቀድ የለብንም። ብሔር ቆጠራው እዚህ ላይ ቦታ የለውም። ራስን ማደናገርና መጉዳት ነው። የቀድሞው ስርዓቶች ገልቶች ዛሬም ህዝብን ካልናቁ በስተቀር የህዝብ ተቆርቋሪና መሪ ሊሆኑ አይጠበቁም። ደንካሉም ዋሾ ውሾ መባል አለባቸው። የህዝብን ጎራ እናጽዳ። ህዝብና ዘረኞችን አንድ ማድረግ ከባድ ስህተት ነው። ለኢትዮጵያ አንድነት ትግላችን ይፋፋም። ዘረኝነት ይውደም። ድል ለኢትዮጵያ ህዝብ።
Like a quagulane, we የታሪክ መቋጠሪያውን ውሎ እያደር ይበልጥ ይጠብቅ ይበልጥ ይቀር እንጂ እንደ ገልቱ ልቃቂት ይጎለጎል አይኑ ይጠፋ ይመስል ለምን እንላለቀ መላው ታጣ ደቀቀ ለምንስ ሀገርን ያህል ታላቅ የገዘፈ እውነታችን ክፍላተ ዘመን ደርማሽ ሀቅ አይላችን ወደቀ እንል ሰነሰለ ጉልበት ከዳው ምንምን እስቴትርሜ ተዘግዝቆ ወግብረ ገበር ቃን ቀርቶ ያልታሰበው ድንገት ቢሆን የነበረው ገደል ገብቶ የቡይ ማህሌት የሰረት ዜማ ያሰተ አዋጅ እንቶ እንቶ ከዳር ዳር ምን ቢሰማ በትውልድ ትግል የሚደድር በአጥንት ደም ሳት የሚነጥር ሀገርን ያህል ንዑድ ነፃነትን ያክል በኩር ጸጋ እንደ ጉሊት ችርቻሮ ባንድ ቀን ኪሳራ አይዘጋ በኪራይ ምላስ ተሳዳቢ ለከቴለሽ አንደበቱን ባበከተ የተዋራጂ ሐራራውን በተወጣ ሸቃይ ጮሌ የስድብ ዶፉን ባወረደ የዋህ ልብ ከመጥበስ ወዲያ በስጋት ስም ከዋልፋ ምድር አትዘም ሰማዩም ዘቅ ጭንክታይ ክፉ ቅዠት እውን ቢሆን ጎደሎ ቀን ሥራው ደርሶ አንገት ቢሰብር ዛሬን ቁልቁል አሳንሶ ነገን ቆርጦ በእልፍ ገጽፎ ተነጎዲያን ድል ከሚያደርግ ሁሉን አልፎ በጀግና ዘንድ በጀግኖች ልብ እንዳሻኝነት የረጅም ጊዜ ትልም ባንዴ አይጨበጥ ትብስብ ነው ወዲያው አይደረስ ግብ እንዳምሳ እግር ጉዞ እንዳስበረገገው ስንጥር ወቅቶ በአፍታ ሽንፈትኩም ሽሽ ማለት የሌለበት ነው ከቶ መቼ አመፀን ከደጃዝረን ዳገት ቆርጠን ዙሩን ዘልቀን እሾህ ክሮችት መቼ ወቅቶን መቼ ደምተን መቼ ደግሞን ብርሃብ ጥማት በታረዘ መንፈስ ሥጋ ከአያት አባቶቻችን ሲነጻጸር በአካል እንግልት ዋጋ ምኑ ከፈልና ነው ኢትዮጵያን ለሚያክል እጹብ ጸጋ ተጋድሎን የምንፈራ መስዋዕቱን የምንሰጋ ዛሬ ድንገት በቀን ክፉ ትውልድ ያዘመረው ባይጠርቅለት የተከለው ችግኝ አርጎ የገሞራ ፍሬ ባዝን ባይሰምርለት ቀይ ደጁ ተባይ ፈልቶ ሲመሰመስ ካምባገነን ሹም ዳረገውት ከቀበታው ለመቋደስ ሊቅ ነው ያሉት ሲያጎነብስ ክብሩን አጥቶ ጫማ ሲልስ በከርሱ ጦስ የመለኮን ፖለቲካ ቅምጥ ገብቶ ግብሩ ሲረስ ሲያቅራራ ቢውል ህዝብ አባልቶ ባህል ገድሎ ታሪክ ሊያፈርስ ያንዘርጥ እንደው እንጂ መቼም መቼ የኩይ ልቡ ምኞት አይደርስ እንደዋዛ የሚደረመስ አውው እያለ ጅብ አጓራ ኢትዮጵያዊነት ከውርንጫ ቆዳ ተገርግዶ አልተሰራ ኢትዮጵያዊነት እኮ ኢትዮጵያዊነት ያለ መንበርከክ ነው የጽንዓት ዲብ ድንቅ ዓላማ ለነጻነት ልዕልና በክፉ ቀን መራር ፍልሚያ ደም ካጠለቀው የሳንጃ ጫፍ ተውለብላሪ ደማቅ አርማ ኢትዮጵያዊነት እኮ ኢትዮጵያዊነት ድቅድቅ ክረምት በዳመና ፍንጥቅ እንዲል ጮራ ግላጭ አለትለትሎ በኩል ፈሳሽ ጥልም ቢገል ፍልቅልቅ ምንጭ ሁሉን ችሎ መራመድ ነው ድከ ዘናር ሳይፈታ መታመን ነው የአገር እውነት የሀቅ አምላክ እስኪረታ ቁጣ ጭኖ ከሚበርቅ ከልሰማይ ስር ብርቱ ሞገድ ከሚያላጋው ጠሊቅ ባህር ርቀት ገድሎ ጭፍላ ቆርጦ ካማን ወደብ መልህቁን እንደሚጥል ዘማች መርከብ ተስፋ ትግል ትግል ተስፋ ያደመቁት ያስቆነጁት በህብር ድል ያይበገሬዎች መታወቂያ የኩሮች ብሩህ ቀንዲል ኢትዮጵያዊነት ነጻነት ነው ያሸናፊ ህዝብ መለያ የምቢባይነት ሽልማት ነው እናም ገና ሳንወረውር ከጆቻችን አንዳይ ዘገር ከጋጥ ወጥቶ ፍረሳችን ጉድባ ሳይዘል ልባችን ያጣመነው ፍርሃት ይሙት ሽንፈታችን እርም ይውጣለት ሳንጣጠቅ አንፈታ ሳንሟገት አንረታ
Thank you. ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን አርባምስት ቁጥር አንድ በሽግግር ሂደት እንታደግ። ኢትዮጵያዊነት የረጅም ዘመን ባለ ታሪክነት፣ የጀግንነት፣ የልብ ሙሉነት፣ አብሮ የመኖር፣ የነጻነት ወዘተ መገለጫ ሲሆን ከሁሉም በላይ ደግሞ ኢትዮጵያዊነት ለሀገር ታዳጊነት፣ ለወገን ተቆርቋሪነት፣ ለፍትህ መቆም፣ ለነጻነት መስዋዕት መሆን፣ ባህላዊና ቁሳዊ ቅርስን ማቆየት ማለት ጭምር ነው። ይህ ማንነትም ነው በዓለም ታሪክ ኢትዮጵያዊነት የነጻነት ቀንዲልና የአይበገሪነት መገለጫ ሆኖ እንዲታይ ያደረገው። ኢትዮጵያውያን የሚታወቁት ሉዓላዊነታቸውን ለመድፈር፣ ነጻነታቸውንና ክብራቸውን ለመግፈፍ በቃጡ የውጭ ወራሪዎች ላይ ብቻ ሳይሆን በአገራቸው ያገዛዝ ስርዓቶች ላይም ጭቆናና በደልን፣ ግፍና ኢፍትሃዊነትን ጸንተው በመታገላቸው ጭምር ነው። ከላይ የገለጽነው የኢትዮጵያዊ ወኔና የትግል ስሜት ከጀግኖች እናቶችና አባቶች በመተላለፉ የአገርና የወገንን ፍቅር የተረዱ ለውጥ ፈላጊ የሆኑ የዘመኑ ወጣት አርበኞች የሚወዷትን እናት አገራቸውን ኢትዮጵያን ከውጭ ወራሪዎች ለመታደግ በዱር በገደሉ በመዋደቅ አጥንታቸውን ከስክሰው ደማቸውንም አፍስሰው አርበኝነታቸውን አስመስክረው ሉዓላዊት የሆነች አገር ለትውልድ አሻግረዋል። የፋሽስት ጣሊያን ወረራ ካከተመ ከ1933 ዓመተ ምህረት በኋላ የነበረው በተለይም ዘመናዊ ትምህርትን ለመቅሰም እድል ያገኘው አገር ወዳድ ወጣት ትውልድ ለፍትህ ከነበረው የተለቀ ግንዛቤና ፍላጎት የተነሳ ያገሩና የወገኑ ችግርና ብሶት እጅግ ያሳስበውና ባፍላ ወጣትነት ዘመኑ ዘላቂ መፍትሄ ለመሻት የተለያየ ትግልን በመጠቀም እንቅስቃሴ ሲያደርግ የነበረ ፍትህና ፋቂ ትውልድ ነበር። የ1950ዎቹ የነ ገርማሜና ጀነራል መንግስቱ ንዋይ የመፈቀለ መንግስት ሙከራ ኤርትራ ነጻዎች ግንባር መቋቋም የመጫነቱ ለማንቅስቃሴ በጎጃም የነበረው የገበሬዎች አመስ የወቅቱን የህዝብ ብሶት በተለያየ መልክ የሚያሳዩ ነበሩ። ባርሳደሩ ላይ የተጫነው የመሬት ግብር አለመጠን መጨመር ግብሩን መክፈል የተሳኑ አርሶ አደር መሬቱን መነጠቁና በ1955 ዓመተ ምህረት በተካሄደ የመሬት መለካት አዲስ ህግ መውጣቱ እየተብላላና እየተቀጣጠለ ለሚሄደው ብሶት ተጨማሪ ምክንያቶች ነበሩ። የጎጃም የባሌና የሲዳሞ አርሶ አደሮች አመጽን ለመግታት በወቅቱ የተወሰደው ወታደራዊ የኃይል እርምጃ የህዝቡ ትግል ይበልጥ እንዲቀጣጠል ምክንያት መሆኑ አልቀረም። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ህይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታየ የነበረው ግፍና በደል ከልክ በላይ መግዘፍ በላብ አደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ሥርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ህይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታየ የነበረው ግፍና በደል ከልክ በላይ መግዘፍ በላብ አደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ሥርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። በወቅቱ ተደራጅተው ይካሄዱ ከነበሩት የትጥቅ ትግልና የአርሶ አደሮች አመጽ እንቅስቃሴዎች ሌላ ከ1950ዎቹ አጋማሽ ጀምሮ በከተማም የሲቪል እንቅስቃሴዎች ተጠናክረው ነበር። በእነዚህ እንቅስቃሴዎች ውስጥ ተሳታፊዎች የነበሩት ያነሷቸው ጥያቄዎች በአብዛኛው ያጠነጥኑ የነበሩት በመብትና በኑሮ ውድነት ላይ ያተኮሩ ነበሩ። የአየር መንገድ አድማ በ1959ና በ1960 ዓመተ ምህረት የተደረገው የአውቶቡስ ሹፌሮችና የማተሚያ ቤት ሰራተኞች አድማ እንዲሁም በ1965 ዓመተ ምህረት የተካሄደውን የባንክ ሰራተኞችን አድማ ለአብነት መጥቀስ ይቻላል። ከታሳሱ መፈንቅለ መንግስት እንቅስቃሴ በኋላ የተከተለው የ1960ዎቹ ወጣት ትውልድ ለኢትዮጵያ አንድነትና ሉዓላዊነት ተጠብቆ መቆየት ቀናይ ፍትህና ፋቂ አምባገነን ገዢዎችን ተቃዋሚና ተሟጋች እንዲሁም ለውጥ ፈላጊ ለመሆኑ የትግል ታሪኩና ተግባሩ ምስክር ናቸው። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል ባንክሮ መጠየቅ እየጀመረ ያገሩን የቅርብና የሩቅ ሁኔታዎች ለመረዳት የአካባቢውንና የአፍሪካን ሰፋ አድርጎም የዓለም አቀፉን ተጨባጭ ሁኔታ ለማየት የሞከረ መሰረታዊ የሰው ልጅ መብቶችንና ፍላጎቶችን በውል የተረዳ ትውልድ ነበር። ያ ትውልድ እድሜውና እውቀቱ በፈቀደለት ደረጃ ከመመራመር አልፎ እውቀትና አቅሙ የፈቀደለትን ሁሉ ለማገናዘብ ተገቢውንም ትምህርት ለመቅሰምና በአግባቡም ለመፍታት ይቻላል የሚል ተስማሚ ንድፈ ሐሳባዊ መመሪያ ለማግኘትና የሚወዳት አገሩን ወደ ተሻለ ደረጃ ለማድረስ ቅን በሆነ አእምሮ የሚችለውን ሁሉ ለማድረግ ከልቡ ጥሯል። ለአገሩና ለሚወደው ሕዝብ ሲልም መከፈል የሚገባውን የሕይወት መስዋዕትነትም ከፍሏል። የአገር ወዳድ ትውልድ አገሪቱን ለውጭ ባለሀብቶችና ጎጂ ተልእኮ ለነበራቸው ባዕዳን ሚስዮናውያን ሚሽነሪዎች በሯን በርግዶ ሕዝቧን ለብዝበዛ ደህንነቷን ለአደጋ ያጋለጠ ኋላ ቀር ሥርዓትንና እንዲሁም በዓለም አቀፍ ደረጃም ተስፋፍቶ የሰው ልጅ እኩልነትንና መሠረታዊ የሰብአዊ መብትን በመጻረር ብዝበዛ ያካሄድ የነበረውን የቅኝ አገዛዝ አጥብቆ ሲቃወምና ሲታገልም የነበረ ብርቅዬ ትውልድ ነበር። በወቅቱ በመላ አገሪቷ የተዛባ ፍትህ፣ ዝቅተኛ የትምህርትና የጤና አገልግሎት፣ የተስፋፋ ሥራ አጥነት መስፈናቸውን ተገንዝቦ የዜጎችን መብትና ጥቅም ለማስከበርና በእኩልነት ላይ የተመሰረተ አገራዊ አንድነትን ለማጠንከር ማህበራዊ ፍትህን ለማስገኘት ፈጣን ኢኮኖሚያዊና የቴክኖሎጂ እድገት ለማምጣት ትልቅ አገራዊ ራዕይ አንግቦ ብሩህ ተስፋን ሰንቆ ተሰባስቧል ተደራጅቷል ለትግልም ተሰልፏል ይህ ለውጥ ፈላጊ ህብረተሰብ ክፍል ነው እነዚህን ከላይ የጠቀስናቸውና ሌሎችንም ክቡር አላማዎች ከገባቸው ለማድረስ በፖለቲካ ድርጅት መልክ ተደራጅቶ ህዝባዊ የለውጥ እንቅስቃሴን በህዝብ ውስጥ ለማድረግ በቅድሚያ የኢትዮጵያ ህዝቦች አንድነት ድርጅት ኢህአድ በኋላም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የሚል ስያሜ ያገኘውን በአገሪቱ ታሪክ የመጀመሪያውን ዘመናዊ የፖለቲካ ፓርቲ በሚያዝያ ወር 1964 ዓ ም የመሰረተው ኢህአፓ የተመሰረተው በወቅቱ አገሪቱ የነበረችበት ነባራዊ ሁኔታ መሰረታዊ ለውጥን ግድ በማለቱና ይህን ትግል ሲመራ የሚችል ዘመናዊ የፖለቲካ ፓርቲ መመስረት አስፈላጊ ግዴታ በመሆኑ ነበር። የፓርቲው መስራቾች ፓርቲውን የመሰረቱት ፓርቲ ያስፈልገናል በሚል ግልብ ስሜት ተነሳስተው ሳይሆን በኢትዮጵያ ለውጥን ጠያቂ ሆነ አብዮታዊ ሁኔታ መኖሩንና ይህንንም የሚመራ ተራማጅ የፖለቲካ ፓርቲ አስፈላጊ መሆኑን አስቀድመው በመረዳታቸውና በማየታቸውም ነበር። በየካቲት 1966 ህዝባዊ አብዮት ይከሰታል የሚል ትንቢት ባይኖርም የፓርቲው መስራቾች እየጨመረ የነበረውን የህዝብ ብሶትና በአጠቃላይም የኢትዮጵያን ተጨባጭ ሁኔታ በተገቢው መንገድ ተገንዝበው መጪው ሁኔታ ምን ጠያቂ ሊሆን እንደሚችል አስቀድመው ማየት የቻሉ ነበሩ። በሌላ በኩል ደግሞ ለኢትዮጵያ አብዮታዊ ሁኔታም ሆነ የተባለውን ፓርቲ ለመመስረት የሚያበቃ ሁኔታ የለም ያሉና በኋላ ደርግን የተቀላቀሉት ክፍሎችም ሁኔታዎችን በተገቢው መመርመር የተሳናቸው ከዛን ጊዜ ጀምሮ ነበር ማለት ይቻላል። ፓርቲው ተመስርቶ እንቅስቃሴ የጀመረበት ወቅት ስዩመ መለኮትነት መለያ ያደረገውና ከአርባ ዓመት በላይ የቆየው የዘውድ አገዛዝ ገበሬውን በጭሰኝነት ከፍተኛ ግብር በመጫንና በጉቦ በዘቀጠ የፍርድ ሥርዓት ተብትቦ የያዘበት ሠራተኛው በውጭ ኩባንያዎች ለአስከፊ ብዝበዛና ዘረኝነት የተጋለጠበት የአገሪቱም ሉዓላዊነት በጥያቄ ውስጥ የገባበትና ሴክተር ሪቪው የተባለው ትውልድ ገዳይ የትምህርት ፖሊሲ በሥራ ላይ እንዲውል የታቀደበት ሕዝብ በኑሮ ውድነት የሚሰቃይበት በርካታ ዜጎች በረሃብ የሚረግፉበት ብሔረተኛ እንቅስቃሴዎች ብቅ ብቅ ያሉበት ወዘተ ሁኔታ ሲሆን በሌላ በኩል ደግሞ የዘውዱን አገዛዝ በመቃወም አርሶ አደሩና ሠራተኛው በተለይም የተማረው ክፍል አልገዛም ብሎ የተነሳበትና መሬት ለራሹ የድሃው ልጅ ይማር ለሠራተኛው የደሞዝ ጭማሪ ህዝባዊ መንግስት ይቋቋም ብሎ ድምጹን ያሰማበትና የአዲስ ሥርዓትና አስተዳደር ፍላጎት ያሮጌውን ሽረት የጠየቀበትና አገራችን የካቲትን ያረገዘችበት ወቅት ነበር። በ1966 ዓመተ ምህረት የካቲት ወር በኢትዮጵያ ውስጥ የተጀመረው ሁሉም የህብረተሰብ ክፍል የተሳተፈበት የሥርዓት ለውጥ እንቅስቃሴ በመላው የአገሪቱ ክፍል ሲፈነዳ ኢህአፓ እንደ ፖለቲካ ድርጅት ከተመሰረተ ገና 2 ዓመቱ ነበር። በወቅቱ በመላው የአገሪቱ ክፍል እንደ ሰደድ እሳት የተቀጣጠለው የለውጥ እንቅስቃሴ ኢህአፓን ከሞላ ጎደል በመላ አገሪቱ ከተሞች ቶሎ እንዲደራጅና እንዲጠናከር ረድቶታል። የኢህአፓ ልሳን የሆነችው ዴሞክራሲያም በወቅቱ የኢህአፓ ልሳን መሆኗ ሳይገለጽ እስከ ነሐሴ 1967 ዓመተ ምህረት ማለትም እስከ ፓርቲው እወጃ ነሐሴ 26 ድረስ ባለማቋረጥ በተከታታይ እንድትወጣ ተደርጓል። ዴሞክራሲያ አንቂ ብቻ ሳትሆን አደራጅም ለመሆን አገልግላለች። ዛሬም ይህንኑ ሚናዋን ሳታቋርጥ ቀጥላለች። ዴሞ በአገሪቱ ውስጥ የሚታዩትን አብይ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ወዘተ ጥያቄዎችን እያነሳች የት ደርሰናል፣ ምንስ ይጠበቅብናል በሚሉና የአገራችንን መጻኢ ሁኔታዎች በመዳሰስ የኢትዮጵያ ሕዝብ ከአምባገነኖች ጭቆና ለመላቀቅ የሚያደርገውን ትግል አቅጣጫ በመጠቆም የበኩሏን ታሪካዊ ኃላፊነት ለመወጣት የምትሞክር የድርጅቱ ልሳን ነች። ራሱን ደርግ በሚል የሰየመውን ወታደራዊ አምባገነን አገዛዝ ጸደ ዴሞክራሲያዊ ገጽታዎች በማሳየት አምባገነናዊና ፋሽስታዊ ባህሪያት እንዳሉት በመግለጽ ሕዝቡ ያነሳቸውን የመሬት ላራሹ የዴሞክራሲና የህዝባዊ መንግስት ጥያቄዎችን በማብራራትና የትግል አቅጣጫን ሳታቋርጥ በመጠቆም ከፍተኛ ሚናን ተጫውታለች። ይህንኑ ታሪካዊ ሚና ዛሬም በቀጣይነት እየወጣች ትገኛለች። የአፓ መለያ ከሆኑ ጎላ ብለው የሚታወቁ ሴቶቹ መካከል በህዝብ ተወዳጅነቱ፣ ድርጅታዊ ነጻነቱ፣ መጪ ሁኔታዎችን አስቀድሞ በማየቱ በህዝብና ባገሩ ሉዓላዊነት የማይደራደር ወይም አይበገሪነቱን ወዘተ ማንሳት ይቻላል። በኢትዮጵያ አብዮት ሊከሰት እንደሚችል ቀደም ብሎ ማየቱ፣ የካቲት አብዮት በጊዜያዊ ህዝባዊ መንግስት ካልተተካ የተደራጀው ኃይል የወታደሩ ክፍል የህዝቡን ስልጣን ሊነጥቅ እንደሚችል በአጽንኦት ማሳሰቡ፣ ራሱን ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስልጣን የያዘው ወታደራዊ አገዛዝ ያራመደው የኢትዮጵያ ትቅደም ያለምንም ደም የሚለው መፈክር ህዝቡን ማዘናጊያ ከመሆን እንደማያልፍ፣ ስልጣኑን በፈቃዱ እንደማይለቅና እንዲያውም አገሪቱ በፍጹማዊ የፈላጭ ቆራጭ ፋሽስታዊ አገዛዝ መዳፍ ስር ልትወድቅ እንደምትችል አስቀድሞ ማስጠንቀቁ፣ ወታደራዊ አገዛዝ ባለቀለትም ጊዜ ህወሓት በሚል ስም የሚንቀሳቀሰው የወያኔ ቡድን ስልቱን ቀይሮ ኢትዮጵያዊ ነኝ በሚል ወደ ስልጣን ከመጣ አገሪቱን በዘር ከፋፍሎ ልትወጣ ወደማትችል ቀውስ ሊከታት የሚችል ጸረ ኢትዮጵያ ጠባብ ብሔረተኛ ቡድን መሆኑን አሳውቆ አገር ወዳድ ኃይሎች ሁሉ ይህን ለመከላከል በአንድነት መቆም እንዳለባቸው ማስጠንቀቁ የሚጠቀሱ ናቸው። ለኢትዮጵያ ህላዌ ለሀቀኛ ዴሞክራሲያዊ ስርዓት ያለውን በጎ ፍላጎትና ለዚህና ለሀገርም ሲባል ሊከፈል የሚገባ መስዋዕትነት ካለ በጊዜውና በቦታው በተግባር ለመክፈል ያለውን ዝግጁነትም ገላጭም ሆኖ እናገኛለን። እነሆ በአሁኑም ጊዜ ኢትዮጵያዊነትን እንደ ታክቲክ አስተጋብቶ ህዝብን በማዘናጋት የወያኔን ዘረኛ ስርዓት ለማዳን ወደ ስልጣን የመጣው አዲሱ ሹም አጼ ምኒልክ ቤተ መንግስት ከመሰየሙ አስቀድሞ ግለሰቡ የነበረውን ወያኔያዊ ስርዓት እድሜ ለማራዘም በባዳን እንደታጨልን ማጋለጡና ህዝብ ሳይዘናጋ ትግሉን ቀጥሎ የሽግግር መንግስት እንዲቋቋም አበክሮ መምከሩ የፓርቲውን አስቀድሞ የማየት ባህሪ አመላካች መሆኑን መጥቀሱ አስፈላጊ ይመስለናል። እንደዚህ አይነተኛ የድርጅቱ ባህሪያት በኢሃፓ ዙሪያ ለተሰባሰቡና በአጠቃላይ ለወገንና ለሀገር ኩራት ቢሆኑም በዚያው ልክ ደግሞ የሀገር ውስጥ እባላባይ ክፍሎችና በተለይ አድርባይ ምሁራን አምባገነን አገዛዞች በአንድ በኩል እነዚህ ጸረ ህዝብ ክፍሎች በመጠቀም ጥቅማቸውን የሚያጋብሱ ባዕዳን ኃይላት በሌላ በኩል አስኪ ነው የሚሉትን ድርጅት ላለፉት 47 ዓመታት ለማፍረስ ያልሸረቡት ሴራ ያላጠመዱት ወጥመድ አልነበረም። ኢትዮጵያን ለማፍረስና የህዝቡን አንድነት ለማዳከም በተለይም አዲሱ ወጣት ትውልድ የሀፓን እውነተኛ ታሪክ እንዳይረዳ ለማድረግ በበሬ ወለደና በጥቁር ወተት ትንግርት ጭምር የሀፓ በኢትዮጵያ ህዝብ ዘንድ ያለውን ተቀባይነት ለማሳጣት ያላሰማሩት ጥላቻ ሰባኪ፣ የሐሰት ክስ ደርዳሪ፣ የብዕር ተቀጣሪ፣ የአንጃ ጫፋሪ፣ ምሁር ነኝ ባይ መሰሪ የለም ማለት ይቻላል። እነዚህ ያገርና የህዝብ ጠላቶች ያልተረዱት ነገር ቢኖር ይሃፓ ማለት እስራትና ሞት፣ ስደትና ግርፋት፣ ጊዜና ፈተና የማይነቀንቀው የዓላማ ጽናትን ስጋ ወደሙ ያደረገ የህዝብ ወገን መሆኑን ነው። ይሃፓን አገር ወዳድነትና ህዝብ አክባሪነት ለሚጠይቁና ለሚያጥላሉ ክፍሎች ያለን መልስ ዛሬም እንደ ትናንትናው የማያሻማ ግልጽ የሆነ ነው። ያገር ሉዓላዊነት ሲደፈር ፈተሲ ዛባ አምባገነኖች በህዝብ ጫንቃ ላይ ሲፈራረቁ የት ነበራችሁ? ሚናችሁስ ከነማን ጋር ነበር ነው መልሳችን። ኢያባ ቆራጥና ጀግና ታጋዮችን በማሰባሰብ ለህዝብም ሆነ ለአገር ክብርና ጥቅም የቆመና የታገለ ድርጅት በመሆኑ የህዝብ ወገኖች የሆኑ ይሳሱለታል፣ ይንከባከቡታል። በአንጻሩም ጸረ ህዝብና ጸረ ኢትዮጵያ የሆኑ ክፍሎች ሁሉ ሊያዳክሙትና ሊያጠፉት ተከታታይ ጥረቶችን ሲያደርጉ ቆይተዋል። እነዚህ የውስጥና የውጭ የህዝብ ጠላቶች ኢሃፓን ጨርሶ ለማጥፋት ባይቻላቸውም ለማዳከም እስከዛሬ ባላባራው ዘመቻቸው ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ አለ ለማለት አይቻልም። በኢሃፓ ላይ እስከዛሬ የዘመቱትን ክፍሎች ማንነት በጥልቀት ስንመረምር ሁሉም ለአቋማቸው በቂ ምክንያቶች እንዳሏቸው እንገነዘባለን። ባዳን ኃይሎች በተለይም ምዕራባውያንና አረቦቹ ያባ የኢትዮጵያ ነጻነትና ሉዓላዊነት ይከበር በማለቱና በጥቅም የማይገዛ በመሆኑ የኢትዮጵያን ድንበር የደፈሩትን ሱዳን፣ ሶማሊያ ወዘተ በጽናት በመቃወሙ በጠላትነት ፈርጀው በየፊናቸው አጥቀጣውታል። ያባ ኢትዮጵያ አገራዊ ሉዓላዊነት ይከበር በማለቱ በእኩልነት ላይ ለተመሰረተ የአገር አንድነት አቋም በመያዙና ጠባብ ብሔረተኞች አገር ለመገነጣጠል በህዝብ መካከል ጥላቻን ለመፍጠር የኢትዮጵያን ታሪክ በርዘው ህልውናዋን ለመሰረት ሲሞክሩ አይሆንም በማለቱ ከወያኔ እስከ ሻቢያ፣ ከኦነግ እስከ ምዕራብ ሶማሌ ነጻ አውጪ ግንባር በጠላትነት መድበው አብረው ወግተውታል፣ ታግለውታል፣ ሊያጠፉትም ጥረዋል። የተለያዩ ዓላማ ያላቸው የድርጅቱ ጠላቶች ያፓን ከውስጥ ለመከፋፈልና ለማዳከም ከውስጡ የበቀሉ እንክርዳዶችን እንደ መሳሪያ በመጠቀም ድርጅቱን ለማፍረስ ጥረት አድርገዋል። ዓላማችንን ቀይረን ቃል ኪዳናችንን አፍርሰን ለአምባገነኖች ለጉልበተኞች እንደር በማለት በድርጅቱ ውስጥ አቋም ይዘው የተንቀሳቀሱትን ከሃዲያን ጃዎች አሻፈረኝ ስላላቸው ለጠላት ወዶ ገባ ሆነው ድርጅቱን አውግዘውታል፣ ከጠላትም ወግነው ዘምተውበታል። ያባ ትናንትም ሆነ ዛሬ የኢትዮጵያን ክብርና ሉዓላዊነት የህዝብን መብትና ጥቅም የሚደፍሩ የቅርብም ሆነ የሩቅ ጠላቶችን አምሮ ታግሏል። ትናንትና በህዝብ ላይ ተፈናጠው ሲፏልሉ የነበሩትን የስልጣን ጥመኞች ደሙን አፍስሶ እንደታገላቸው ሁሉ የዛሬዎቹንም ቅጥረኞችና ድርባዎች አምሮ ይታገላል። የያፓን ህልውና ግድ የሚያደርገው የሀገርና የህዝብ ብሶት ነው። የያፓ ዓላማና መሰረቱ የህዝብ መብትና ጥቅም ብቻ ነው። ኢትዮጵያ ከነህዝቧ ሳትከበርና ሳትታፈር የያፓ ትግሉን መቼም ቢሆን መች አያቋርጥም። የያፓን ስም ቀምቶ ለዘረኞች ለወያኔ በባለሟልነት በማደር የያፓን ለማርከስ የሚደረጉ ጥረቶች ከንቱ ሆነው ይቀራሉ። የያፓ ላይ ጠፋ አምባገነን ዘረኞች ወያኔዎችን በከንቱ አትልፉ ስንል አድርባይ ከፋፋዮችንም አትልከስከሱ፣ ያቀኛ ታጋዮችን ገር በአጠቃላይ አገርን በከንቱ አታርክሱ የምንለው ለዚህ ነው። የኢትዮጵያን አዲስ ዓመት መባቻ ወርሃ መስከረምን ስናከብር ሁሌም የምንዘክረው ያባ ለኢትዮጵያ ሕዝብ ሰንቆ የተነሳውን ብሩህ ተስፋና ለኢትዮጵያ ሕዝብ ብስራት የሆነውን የድርጅቱን ራዕይ በአደባባይ ያበሰረበት በመሆኑ ጭምር ነው። ያባ ሲመሰረት ቋንቋ፣ ሃይማኖትና ጾታን ሳይለዩ በኢትዮጵያዊነት የተሰባሰቡት የያባ አባላትና ደጋፊዎች ጭቆና፣ በዝበዛና የግፍ አገዛዝን ከሚወዷት አገራቸው አስወግደው ፍትህ፣ ርትዕ የሰፈነባት ሁሉም ዜጋ በእኩልነት የሚኖርባት ኢትዮጵያን እውን ለማድረግ ነበር የዛሬ 45 ዓመት በወርሃ መስከረም መጥቢያ ነሐሴ 26 ቀን 1967 ዓ.ም ራሱን ለኢትዮጵያ ሕዝብ ያስተዋወቀው ይፋ የወጣው። እነሆ ከተመሰረተ 47 ዓመት ይፋ ከወጣ ደግሞ 45 ዓመት የሞላው የእድሜ ባለጸጋና የትግል ተመክሮን ያካበተው ኢህአፓ ከተመሰረተበት ጊዜ አንስቶ የኢትዮጵያን ሕዝብ ጥቅምና አገራዊ ህላዊ የተፈታተኑ አገዛዞችን ላፍታም ሳያመነታ እየታገለ ዛሬም ለኢትዮጵያ ሕዝብ የገባውን የትግል ቃል ኪዳኑን ሳያጥፍ መከፈል የሚገባውን መስዋዕትነት እየከፈለ በጽናት ትግሉን የቀጠለ ኢትዮጵያዊ ድርጅት ነው። አሮጌው ዓመት አልፎ አዲሱ ሲተካ ዛሬም የኢትዮጵያ ሕዝብ በደሙ በዋጀው መስዋዕትነት የሚገባውን ክብርና ጸጋ ለመጎናጸፉ ብቻ ሳይሆን የነበረው ምኞትና ተስፋ ያደረገው የዘመናት ትግል ጩኸቱን በቀሙ በኢትዮጵያና ኢትዮጵያዊነት ስም በሚምሉና በሚነግዱ ዘረኛ ሸቃጮችና የባዕድ ቅጥረኞች ብሔራዊ ክብሩ ተደፍሮ የሥልጣን ባለቤትነቱን ተነጥቆ ራሱን በራሱ ለማስተዳደር የነበረው የፍትህ ጥማቱ ተጨናግፎ ሀገሪቱ የዋይታና የሰቆቃ የልቅሶና የጽንፈኞች መበረቂያ በሆነችበት ሁኔታ ውስጥ መገኘታችን ነው። በወርሃ መስከረም በአዲሱ ዓመት ዛሬም እንደ አዲስ ላፍታ ቆም ብለን ራሳችንን መጠየቅ ያለብን ቁም ነገር እንዳለ እንረዳለን። ለመሆኑ ይዘረኛ ከፋፋይና ጸረ አንድነት ኃይል ወያኔ እንዴት ኢትዮጵያን ለማዳከምና ለማፍረስ አደጋ ሆኖ ሊከሰት ቻለ የሚለውን መሰረታዊ ጥያቄ ነው። ወያኔ ለስልጣን ይበቃው ባንድ በኩል ፋሽስቱ መንግስቱ ባደረሰው እልቂትና ወታደራዊ ጡንቻውን በተገንጣዮች ላይ ሳይሆን እስከድሜ ማብቂያው ዲሞክራሲያዊ መንግስት በጠየቁ ክፍሎች ላይ በማሳረፉ ጦሩን በካድሬዎቹ ቁጥጥር ስር ማድረጉና አሉ የተባሉ ጀነራሎችን መግደሉ መሆኑን ይጠቅሷል። በዚህም የወታደሩ ሞራል በመዳከሙና ከአንድነት ኃይላት ጋር ህብረት መፍጠር እንደነበረበት ለመረዳት ቀንነቱን ማጣቱ ወዘተ የመሳሰሉትን ከብዙ በጥቂቱ ማንሳት ይቻላል። በሌላ በኩል ደግሞ አገር ወዳዱ ዜጋ ለደርግ በነበረው ጥላቻ ተዘናግቶ በውዥንብር ተጠምዶ ለወያኔ ሰለባ በመዳረጉ መሆኑ የሚካድ አይደለም። ዛሬም ለውጥ የለም ስንል ያለፈው እንዳይደገም ማለታችን ነው። የኢትዮጵያ ህዝብ ተቀመጥ በወንበሬ ተናገር በከንፈሬ ብሎ የሰየመው የራሱ የሆነ ህዝባዊ መንግስት አልመሰረተም፣ የስልጣኑ ባለቤት አልሆነም ማለታችን ነው። ዛሬም ጸጥታው፣ ጦሩና ቢሮክራሲው ወዘተ ሙሉ በሙሉ ባገዛዙ ቁጥጥር ስር ናቸው። ዛሬም አገራችን በሺዎች የሚቆጠሩ የፖለቲካና የህሊና እስረኞች ማጎሪያነቷ እንደቀጠለ ነው። ዛሬም ቁልፍ ቁልፍ የሆኑ የመንግስት ተቋማት ከወያኔ ቁጥጥር ወደ ኦህዴድ ኦዴፓ ተዛውረዋል። ዛሬም በነጻ ፕሬስ ስም ጽንፈኞች ተረኞቹ ተደራጅተው ሐሰትና ውዥንብር፣ ቂም በቀልና ጥላቻን በህዝብ መካከል ይነዛሉ። ሐቀኛ ዘጋቢዎችና የህዝብ ወገን ጋዜጠኞች ይዋከባሉ። ዛሬም ጭፍን የተረኝነት አድሎ መረኑን ለቋል። በነጻ ገበያ ኢኮኖሚ ስም የአገሪቱን ዋና ዋና ብሔራዊ የልማት ድርጅቶችን ሙሉ በሙሉ ወይም በከፊል ለመሸጥ አዲሱ ሹም የጌቶቹን የዓለም የገንዘብ ድርጅት የዓለም ባንክን ጥቅምና ፍላጎት ለማስጠበቅ የሚወስደው የተሳሳተ የኢኮኖሚ ውሳኔ የኢትዮጵያን ሉዓላዊነትና አገራዊ ጥቅም አደጋ ላይ ሊጥል የሚችል ነው። ህዝባዊ ተቋማት በሌሉበትና በህዝብ ተመርጦ ህዝባዊ ቁጥጥር የሚደረግበት መንግስት ባልተመሰረተበት አገዛዙ ከእግር ጥፍሩ እስከ ራስ ጸጉሩ በጎጥ በተተበተበበትና በሙስና በተዘፈቀበት ሁኔታ የኢትዮጵያ ህዝብ አንጡራ ሀብት የሆኑት እንደ አየር መንገድ፣ የኢትዮጵያ ቴሌኮሙኒኬሽንና የኢትዮጵያ ምድር ባቡር ወዘተ የመሳሰሉትን ለሽያጭ ማቅረብ አገርን ከማፍረስና በርካታ ዜጎችን ከስራ ገበታቸው አላቆ በስራ አጥነት ከመዳረግ ባለፈ ለኢትዮጵያ ህዝብ ሞት፣ ለባዕዳኑ ደግሞ ሰርግና ምላሽ ነው። የነሱ የአምባገነኖች ጥቅምና ፍላጎት ህዝብ ከሚለው ከሚፈልገው ጋር ጨርሶ አልገጥም እያለ በገሃድ እየተቃረነ አገር እየፈረሰች ባለችበት ሁኔታ ከፊት ለፊታችን የተጋረጠውን ድቅድቅ ጨለማ ብርሃን ነው ለማለት የተለመደውን የአፓርታይድ አገዛዝ ስልጣናቸውን ለማስቀጠል ደፋ ቀና ሲሉ ይታያል። ለዚህ እኩይ ድርጊታቸው የምዕራቡም ሆነ የአረቦች ድጋፍ አልተለያቸውም። የዛሬዎቹ ገዢዎች ሹሞች የህዝብን መፈክር ቀምተው አፍጦና ግጦ የቀጠለውን ኢዲሞክራሲያዊ አገዛዛቸውን የቃል ቅባ ቅዱስ እየቀቡ በኢትዮጵያና በኢትዮጵያዊነት ስም እየማሉና እየተገዘቱ እያወናበዱ እንዳሉ ለማየት አያዳግትም። እቅጩንም ለማወቅ ሩቅ ሳንሄድ የትላንቱን የራሳችንን የአምባገነኖቹ ታሪክ በበቂ የሚያስተምረን ስለሆነ ከሚነገረውና እየተፈጸመ ካለው በስተጀርባ መጋረጃውን ገልጠን የሹሙን ተግባርና ትክክለኛ ዓላማውን መመርመርና ማወቅ ይጠበቃል ብሎ ኢህአፓ በጽኑ ያምናል። ከውጭና ከውስጥ የተሰባሰቡት ጽንፈኞች ዓለም የመሰከረውን ታሪክ የመዘገበውን ሀቅ ደልዘውና አርክሰው ኢትዮጵያና ኢትዮጵያዊነት የፈጠራ ወሬ ነው በሚል ሊፍቁና የራሳቸውን የፈጠራ ታሪክ እንደ አኖሌው ሊያቆሙ አዲስ መልክዓ ምድር በመሳል ከአረቦቹና ከምዕራባውያኑ በተቸራቸው ዲናርና ዶላር ኢትዮጵያን እንደ ቅርጫ ሥጋ ቆራርጠው ሊከፋፍሏት አሰፍስፈዋል። ለብሔረሰቦች ጥያቄ መፍትሄው ልዩነትን ማራገብ፣ ድንበር ማካለልና አገር መሸንሸን ሳይሆን እኩልነትን አረጋግጦ በዚሁ መሠረት አንድነትን ማዳበር ሆኖ ሳለ ወያኔና ወያኔ የቀፈቀፋቸው ጽንፈኞች መገንጠልን በማንገስ ክፍፍልን በማስቀደም አገርን ለማፍረስ እያደቡ ይገኛሉ። ኢትዮጵያን ለማካድ የጋራ ታሪክን ጉርጓድ መስዎ አፈር ማልበስ የገጠኞች ዋና ተልእኮ ነው። ትላንት ኢሳያስ አፈወርቅ ኤርትራ የምትባል አገር ጥንትም ነበረች፣ የኢትዮጵያ ቀኝ ግዛት ሆነች፣ ለኢትዮጵያ ባዕድ ነች ወዘተ እያሉ የቀባጠሩት አለምክንያት አልነበረም። ከጽንፈኞቹ መንደር እየሰማነውና እያየነው ያለነው የጸረ ምኒልክ ዘመቻም የራሱ የሆነ ዓላማ አለው። ይህም እርኩስ ዓላማ የጋራ ታሪክንና ኢትዮጵያን ለመካድና ለማፍረስ የሚደረግ ዘመቻ አካል ነው። በኢትዮጵያዊነታቸውም ነው ለኢትዮጵያ የተሰውትንና መከራ የተቀበሉትን የኦሮሞ ተወላጅ አርበኞች እንዳልነበሩ ተደርገው የሚቆጠሩት ወይም የሚወነጀሉት ለዚሁ አሳፋሪና አጸያፊ አገር የማፍረስ ዓላማ ነው። የኢትዮጵያ ህልውና ታሪክ የዘመቻ የጦርነት ታሪክ ሆኖ የቆየው ብዙ ቋንቋዎች የሚነገሩባት የበለጸገ የጥንታዊ ባህልና ሃይማኖቶች ባለጸጋ የሆነች አገር አንድነት ለማዳከም የራሳቸውን ለመጫን በከጀሉ የውስጥና የውጭ ኃይላት ጋር መዋደቅ ግዴታ ሆኖ ስለኖረ ጭምር ነው። አጼ ምኒልክ መላው ኢትዮጵያን በማስተባበር ታላቁን የአድዋ ድል በማስመዝገባቸው በጸረ ኢምፔሪያሊስትና በጸረ ቅኝ ግዛት ትግል ለኢትዮጵያውያን ብቻ ሳይሆን ለሁሉም የነጻነት ተዋጊና በተለይም ለመላው ጥቁር ሕዝብ አንድ ታላቅ ገድል አስመዝግበዋል። ለዘመናዊነትም ታላላቅ መሰረቶችን ጥለዋል። ይህን የጀግንነት ታሪክ እኛ ኢትዮጵያውያን ካላወደስነው ካላዘከርነው ማን ሊያወድሰውና ሊዘክረው ይችላል? አጼ ምኒልክ በዘመናቸው ኢትዮጵያ ወደ 20ኛው ምዕት ዓመት የስልጣኔ ዘመን እንድትሸጋገር በፖለቲካው፣ በኢኮኖሚው፣ በማህበራዊውና በወታደራዊ ወዘተ ፈረንጆች ያደረጉትን የአገር ግንባታ ጥረት ሁሉ የዘመናችን ቀጥረኞችና ጽንፈኞች አርክሰውና ደምሰው አጼ ምኒልክን በወራሪነትና በቀኝ ገዥነት ሳይቀር መፈረጃቸው አገርን ለማፍረስ ታሪክን መሰረዝ በሚለው የባንዳ መርሃ ግብር ተከትለው ነው። ቅን ልቦናና አስተዋይ አእምሮ ያለው ዜጋ የኢትዮጵያን አመሰራረት ታሪክ ጉዳይ ከስሜትና ከጥላቻ ባሻገር ከዓለም ታሪክና የህብረተሰብ እድገት ሂደት እንዲሁም ከአገሮች አመሰራረት አንጻር ማየት አይሳነውም። አድጋዋል ሰልጥነዋል የሚባሉ የአውሮፓ አገሮችም ሆነ ሌሎች በዓለም ላይ ያሉ አገሮች ያለፉበትን ታሪክ መመርመርና መንገዱስ ምን ነበር ብሎ መጠየቅና የኛስ የተለየነውን ብሎ ማገናዘብ ተገቢና አስፈላጊም ነው። አዎ ጥፋት ተሰርቷል ቢባልስ ያሁኑ ትውልድ ለያኔው ጥፋት ተጠያቂና ዕዳ መክፈል አለበት? ስላለፈው በማላዘን ስልጣኔን ማግኘት እንደሚቻል አድርጎ በዛሬ መነጽር ያለፉ ድርጊቶችን እየቆፈሩ ታሪክን ማጨለም የምንመኘውን ሰላም ብልጽግናና አንድነት ለማግኘት የሚያስችለን መንገድ ሊሆን አይችልም። የሀገራችን ታሪክ መጻፍ ያለበት ቢሆንም ያልነበረን ድርጊት መደርደርና እውነተኛ ታሪኩን ሆን ብሎ ማፋለስ ዋጋ የሌለው ከመሆኑም በላይ ጎጂ ነው። ይልቅስ የሚያዋጣው ከትናንቱ ስህተት ተምሮ ለዛሬዎቹ ችግሮች መፍትሄ አሁን በደረስንበት መነጽር አሻግሮ በማየት ሚዛናዊ ግንዛቤን ማዳበር ነው። እንደተለመደው በአሁኑ ወቅት በስልጣን ላይ ያለው አገዛዝ በሕዝብ የተመረጥኩ ነኝ ብሎ ራሱን በራሱ ለመቀባትና ለማንገስ ራሱ መርጦ ራሱ ሸልሞ በሾመው የብሔራዊ ምርጫ ቦርድ አማካኝነት የተለመደውን የምርጫ ቧልት ይዞ ብቅ ብሏል። ይህ የኢትዮጵያን ሕዝብ ሬት ሬት ያሰኘ የተለመደ ወያኔያዊ የማጭበርበሪያ ተውኔት ለኢትዮጵያ ሕዝብ በአዲስ ዓመት አዲስ ምዕራፍ የሚከፍት ሳይሆን ቀጣይ የስቃይና የመከራ አገዛዝን የሚያራዝም፣ ሕዝቡን ለበለጠ ስቃይና መከራ የሚዳርግ፣ አገራችንንም ለበለጠ አደጋ የሚጋብዝ ነው። እንደ ተለመደው የወያኔ ድራማ ወያኔ ከራሱ ጎጠኛ ከጎጠኛ ተወዳድሮ በአሸናፊነት ወጥቶ ያው ለ28 ዓመት እጅጅ ያለውን ጎጠኛ አገዛዝ በምርጫ ስም አቀናጅቶና በታማኝ ተቃዋሚዎቹ አሳጅቦ በፈጣሪዎቹ በባዕዳኑ ቡራኬውን ተቀብሎ አገዛዙን ለማስቀጠል ነው። ስለሆነም በቃኝ እምቢኝ ማለትን የረሳ ሕዝብ ሁሌም በጨቋኞች ይቀየዳልና በወያኔ ምርጫ ተገኝተን ለወያኔ የምርጫ ድራማ ተዋናይ አንሆንም ማለትና በምርጫው አለመሳተፍ የሚካሄደው ምርጫ የዘረኞችና የአምባገነኖች ሸፍጥ መሆኑን ማሳየት አገሩን ከሚወድና ባርነትን ከሚጸየፍ ዜጋ የሚጠበቅ ተግባር ነው። ከመለስና ከኃይለማርያም ከአብዮት አህመድና ከደብረ ጽዮን ከደመቀና ከመገርሳ መሃል ምረጡ መባል ምርጫ ለመሆኑን በገቢር ማሳየትና ቀልዱን አቁሙ ማለት ይገባል። አገርን ለማፍረስ ከተነሱ ጎጠኞች ጋር መተባበር አገርን የሚያፈርስ ሰነድ ላይ ፊርማን የማስቀመጥ ያህል ከባድ መሆኑንም ከልብ ያጤናል። ወያኔ ተመረጠ አልተመረጠ የራሱ ጉዳይ ቢሆንም ከራሱ ጋር ተወዳድሮ መመረጡ አይቀሬ ነውና የሱም ባልት ለራሱ ለወያኔ ተተልለት ልንታገለው ይገባል። አስቀድመን እንደተናገርነው ዛሬም እንደተናንተናው በስልጣን ላይ ያለው ያው ራሱ ዘረኛው ወያኔ ነው። ስልጫ ቀልቀሎ ቀልቀሎ ስልጫ የወያኔ ባለስልጣኖች ከአዲስ አበባ ወደ ትውልድ መንደራቸው ወደ መቀሌ አድዋና ሽሬ ቦታ ቀየሩ እንጂ ራሳቸውም ሆነ በጉዳይ አስፈጻሚዎቻቸው አማካኝነት ወያኔያዊ አጀንዳቸውን ማለትም ኢትዮጵያን የማተራመስ የማዳከምና የመበተን ዘረኛ ተልእኳቸውን ከመቼውም ጊዜ በለጠ እያፋጠኑ እያጧጧፉ ለመሆኑ ምስክር መቁጠር አይተበቅብንም። ያባ ራሱን ለኢትዮጵያ ህዝብ ይፋ የወጣበትን 47ኛ ዓመት ነሐሴ 26 2011 ሲዘክር በአዲስ ዓመት ብሩህ ተስፋን ሰንቆ ለኢትዮጵያ ህዝብና ለሚወዳት እናት አገሩ ሲመሰረት የገባውን ቃል ኪዳን አድሶ ዛሬም እንደ ትላንትናው ዘረኛውን አምባገነን አገዛዝ ለማስወገድ የሚያደርገውን ህዝባዊ ትግል በጽናት ለመቀጠል ቃል ይገባል። የኢትዮጵያም ስርየት ተባዕድ እንደማይገኝ አምነን ለሀገራችን እንታገል ስንልም ለግል ጥቅምና ዝና የሚደረገውን ለተገፋውና ለተበደለው ህዝብ ፋይዳ የማይሰጠውን መወራጨት ሳይሆን በተግባር የሚደረገውን ትግል እንታገል ማለታችን ነው። ድርጅት ለትግል አብይ መሳሪያ ነው። አንድ ላይ ከቆምን ጠንካሮች ነን። ከተበታተን ግን እኛም ተዳክመን አገራችንንም ለበታኞች መንጋ አጋልጠን አገር አልባ እንዳንሆን እንጠንቀቅ። በአገራችን ታሪክ እንደምናየው ስልጣን የሚጨበጡት ኃይላት የትናንቶቹም ሆኑ የዛሬዎቹ ህዝብን ተክተው ያናውቅልሃለን ብለው ምለውና ተገዝተው በህዝብ ስም መግዛት የመረጡ በመሆናቸው መሰረታዊ የሆኑ የአዲስ ስርዓት አዋላጅና የዴሞክራሲያዊ ስርዓት ግንባታ መሰረት የሚጥሉ ተቋማትን ህዝብ መክሮ ያጸደቀው ህገ መንግስት፣ ነጻና ገለልተኛ የምርጫ ቦርድ፣ ነጻ የፍትህ ስርዓት፣ ነጻ የመከላከያና የፖሊስ ኃይል፣ ነጻ ምርጫን በነጻነት መደራጀትን፣ የተለየ ሐሳብ በነጻ መግለጽንና መሰል መሰረታዊ መብቶችን አምባገነኖች እንደ ጦር ይፈራዋቸዋል። ወደ ህዝባዊና ዴሞክራሲያዊ ስርዓት መሸጋገር የሚቻለው ሁሉን ባሳተፈ የሽግግር ሂደት በመሆኑ ይህንንም ሆነ የአገራችንን ዘላቂ ሰላምና እድገት እውን ለማድረግ አምባገነኖችን ተደራጅተን እንታገላቸው። ኢትዮጵያ በሀቀኛ ልጆቿ እኩልነትና አንድነቷ ተጠብቆ እንድትቆም እንድትቀጥል ከተፈለገ ነገ የነጻነትና የመብት ጎህ ቀዶ እንዲንሰራፋ ከተመኘን የትናንትና ማጥ ውስጥ ገብተን መንቦጫረቅ አይኖርብንም። የዛሬውን አስከፊ ወያኔን መስለን በወያኔ ዘረኝነት ላይ የእኛንም ዘረኝነት ወልደን ጠበን ዘቅጠን ለመታገል መቃጣት አይገባንም። በህዝባችን መከራ ስቃይና መስዋዕትነት ስንቶቹ የኢትዮጵያ ጀግና ልጆች ደማቸውን አፍሰው ባስገኙት ተመክሮ ተገብተን ተቃኝተንና ትምህርት ቀስመን ካለፈው ጸጋ የሆነውን ይዘን ክፉውን አግለን በአዲስ ዓመት በአዲስ ተስፋ በአዲስ መሰረት በተሻለ መንገድ ነገን እውን ለማድረግ መጣር ይኖርብናል። አሮጌው ዓመት ሄዶ አዲሱ ሲተካ መስከረምም ሲጠባ ትግላችን ወያኔን በኦህዴድ ኦዴፓ እና ኦነግ ለመተካት ከሆነ በደመቀለድ ይሆናል። ትግላችን በተሻለ ግንዛቤ በጽኑ መሰረት ላይ ይቆም። ዴሞክራሲያዊት ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖር። በተባበረ ህዝባዊ ትግል የኢትዮጵያ ትንሣኤ እውን ይሆናል።
ቀድሞ ለፋሽልቶ ያጎነበስን ዛሬ ለቆጠኞች እንበረከክ የነጻነት ዋጋ ድንበር እስከዛን በዘመን አትመርቅ ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ለመድብ ለፋሲ ቀድሞ የታገለ መቃይ ተፋላሚ ቀድሞ ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋነት ግንባርክን አሳየው።
Gumbat na tayo, 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 gumbat na tayo